የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲቪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ። በጎንደር ከተማ አትናንት በነበረው የተኩስ ልውውጥ ሁለት ሰዎች ሲሞቱ ሶስት ሰዎች መቁሰላቸው ተነገረ።
መካነ ሕይወት የዛዊት ማርያም ቤተክርስቲያን ላይ አንድ አቋቋም ያዋቂ አቋቋም ተማሪ አገልጋይ ሞቷል። እንደገና ደግሞ አማኑኤል ቤተክርስቲያን ላይ ሶስት ዲያቆናት ተመተውብናል ተማሪዎች። ከሶስቱ አንዱ ህይወቱ አልፏል።
ድንገት ከ12 ሰዓት ጀምሮ ትናንት ተኩስ ተከፈተ። ሁሉም ሰው ቤት እንደተዘጋ ቀረ በቃ። ከዚያ በኋላ ያ ለምን ተኩስ ተከፈተ? ለምን ቆመ? አሁንስ ያለው ምንድነው ስለሚለው ነገር ምንም አይነት መረጃ የለም።
በቅድሚያ የሰማችኋቸው በኢትዮጵያ ኦርቶዶክስ ተዋህዶ የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ ሊቀ ህሩይ አባ ዮሴፍ ደስታን ሲሆን ቀጥሎ የተናገሩት ደግሞ አንድ ስማቸውን መግለጽ ያልፈለጉ የጎንደር ከተማ ነዋሪ ናቸው። ዝርዝሩ በአብይ ርዕስ ዘገባችን ይቀርባል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ዛሬ የረቡዕ መስከረም 8 2017 ዓ.ም ነው። ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ለዓለም ዜናው አስማማው የነው በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የምትቆጣጠርልን ብርሃን ኃይሉ ነች። ዋና አዘጋጅ ደረጀ ደስታ። እስከ ምሽቱ 4 ሰዓት አብራችሁ እንድታመሹ የጋበዝኩ። አሁን በቀጥታ ወደ ዓለም ዜናው።
ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አመሻችኋል። የሰዓቱን የዓለም ዜናዎች የማሰማችሁ አስማማየ ነው ነኝ። ወደ መጀመሪያው ዜና አልፋለሁ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ የጋዛው የሰላም ድርድር ተጠናክሮ ይቀጥላል ሲሉ ተናገሩ። የግብጽ መሪ ዛሬ ረቡዕ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ድርድሮች እንዲያንሰራሩ ለማድረግ ስለሚቻልበት መንገድ ተወያይተዋል። የውጭ ጉዳይ ሚኒስትር ብሊንከን ወደ ካይሮ የተጓዙ በጋዛ ጦርነት ተኩስ አቁም ስምምነት እንዲደረግ የተያዘው ጥረት ሊባኖስ ውስጥ በደረሱት ፍንዳታዎች ሳቢያ ይብሱኑ አዳጋች እየሆነ በሄደበት በአሁኑ ወቅት ነው። ሚኒስተር ብሊንከን የጋዛ ጦርነት ከአንድ ዓመት ገደማ በፊት ከተቀሰቀሰ ወዲህ ወደ መካከለኛው ምስራቅ ሲጓዙ ይህ 10ኛ ጉዟቸው ሲሆን፣ በዚህኛው የዲፕሎማሲ ጉዟቸው ወደ እስራኤል የሚሆን ወደ ሌላ የአካባቢው ሀገራት እንደማይሄዱ ታውቋል። የውጭ ጉዳይ ሚኒስተር ብሊንከንና የግብጹ ፕሬዚዳንት ለአንድ ሰዓት ተኩል ያህል ያደረጉት ውይይት ተከትሎ የፕሬዚዳንቱ ጽህፈት ቤት ባወጣው መግለጫ ግብጽ፣ ዩናይትድ ስቴትስና ካታር የተኩስ አቁም ድርድሩን እንዲሁም ታጋቾችና እስረኞች ልውውጥ እንዲሳካ የያዙትን የጋራ ጥረት ለማጠናከር ስለሚቻልበት መንገድ መነጋገራቸውን አመልክቷል። ፕሬዚዳንት ሲሲ ወደ ጋዛ ብዛት ያለው እርዳታ እንዳይገባ የሚያሰናክሉ እንቅፋቶችን ለማስወገድ እንዲሁም እስራኤል ዌስት ባንክ ውስጥ የምትፈጽማቸው ጥሰቶች እንዲያበቃ ወሳኝ እርምጃ እንዲወሰድ ሲሉ ጥሪ ማቅረባቸውም ተገልጿል። የዩናይትድ ስቴትስ ባለስልጣናት በግል ተጠቆሙት ዛሬ ካይሮ ላይ በሚካሄደው ንግግር የሚጠበቅ ውጤት ባይኖርም የውጭ ጉዳይ ሚኒስትሩ ጉብኝት እስራኤልና ሐማስ ተኩስ አቁም ስምምነት ላይ እንዲደርሱ የተያዘው ግፊት እንዲቀጥል ያደርጋል። ይህ በእንዲህ እንዳለ በተባበሩት መንግስታት ጠቅላላ ጉባኤ የጋዛ ጉዳይ አስቸኳይ ስብሰባው ትላንት ማክሰኞ እንደገና ተከፍቷል። በተያያዘ የሂዝቦላ አባላት በያዟቸው ኤሌክትሮኒክ የመልእክት መቀባበያዎች ወይም ፔጀሮች እንዲፈነዱ ያደረገች እስራኤል ነች ሲሉ ሂዝቦላና የሊባኖስ መንግስት ወንጅሏታል። ትላንት ማክሰኞ በደረሱ ፍንዳታዎች ሁለት ህጻናትን ጨምሮ ቢያንስ 12 ሰዎች ሲገደሉ ሌሎች ወደ 2800 የሚሆኑ ቆስለዋል። ዛሬ ሂዝቦላ የጋዛን የሐማስ ታጣቂዎች በመደገፍ ከእስራኤል ጋር መዋጋታችንን እንቀጥላለን ብሏል። አክሎም እስራኤል የሚደርስባትን ከባድ ቅጣት ተጠብቅ በማለትም ዝቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን ዛሬ ካይሮ ላይ ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስ ስለ ትላንቱ ፍንዳታ የምታውቀው ነገር አልነበረም፣ የለችበትም ብለዋል። አያይዘውም የአካባቢ ውጥረት መባባሱ እንደሚያሳስባቸውም ጠቁመዋል። ብሊንከን ከግብጻቻቸው ባደር አብድላቲ ጋር ሆነው ባደረጉት ጋዜጣዊ ጉባኤ ሁሉም ወገኖች ግጭቱን ሊያባብስ ከሚችል አድራጎት ሊቆጠቡ ይገባል ሲሉም አሳስበዋል። አብደላቲ በበኩላቸው ፍንዳታውና የሊባኖስን ሉዓላዊነት የሚጥስ ማናቸውም ድርጊት ሲሉ የገለጹትን አውግዘዋል። አጠቃላይ ጦርነት አፋፍ ላይ ነን ማለታቸውም ተጠቅሷል። እስራኤል ጋዛ ላይ በሐማስ ታጣቂዎች ላይ የምታካሄደው ጦርነት ሰሜናዊ ግዛቷን ከሂዝቦላ የሮኬት ጥቃት መከላከል እንዲጨምር አድርጋ እንደምታስፋፋው ካስታወቀች ሰዓታት በኋላ ስለደረሰው ፍንዳታ አስተያየት አልሰጠችም። የኤሌክትሮኒክስ መልእክት መቀባበያ ፔጀሮች ለሄዝቦላ ከመላካቸው በፊት ጥቂት መጠን ያለው ፈንጂ ተጨምሮባቸዋል የሚል ጥርጣሬ አለ። የሄዝቦላ መሪ ለእስራኤል ስለላና ክትትል ያጋልጠናል በሚል ስጋት የቡድኑ አባላት በተንቀሳቃሽ ስልክ እንዳይጠቀሙ ካዘዙ በኋላ አባላቱ በመዛኙ የሚጠቀሙት በጥሪ መቀባበያዎች ፔጀሮች መሆኑም ተመላክቷል። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው እሁድ የግድያ ሙከራ ከተደረገባቸው በኋላ ትላንት ማክሰኞ ለመጀመሪያ ጊዜ ወደ ምርጫ ዘመቻቸው ተመልሰዋል። መርማሪዎች በስር ላይ ስላለው ተጠርጣሪ የበለጠ ለማወቅ ጥረት እያደረጉ ነው። ደረጀ ደስታ የሚያቀርበው አጭር ዘገባ እንደሚከተል ይቀርባል።
በመካከለኛው ምዕራብ ክፍለ ግዛት ሚቺጋን ውስጥ በምትገኘው ፍሊንት ከተማ በሚገኘው የከተማ አዳራሽ በተካሄደ ዝግጅት ትራምፕ በዌስት ፓልም ቢች ፍሎሪዳ የጎልፍ መጫወቻ ሜዳ ተጠርጣሪውን ታጣቂ የተጋፈጡትን የልዩ ደህንነት ጥበቃ አባላት አድንቀዋል። የፕሬዝደንቱ የልዩ ደህንነት ጥበቃ አባላትም አቅም እንደሚጠናከር ተናግረዋል።
በጣም ትልቅ ተሞክሮ ነው። ቢሆንም ፕሬዝዳንት መሆን አደገኛ ነገር ነው። ትንሽ አደገኛ ነገር ነው። ሰዎች የውድድር መኪና መንዳት አደገኛ ነው ብለው ያስባሉ አይደል? አይደለም። በጣም አደገኛ የሆነ ነገር አለ። ስለዚህ ደህንነቱ ይጠበቅ ማድረግ አለብን።
ተጠርጣሪው ራያን ዊስሊ ሩት ትላንት ሰኞ ለመጀመሪያ ጊዜ ፍርድ ቤት ቀርበው የነበረ ሲሆን ከዚህ በፊት በወንጀለኝነት ተፈረደበት ሆኖ ሳለ የጦር መሳሪያ ይዞ በመገኘቱና የተጨበረበረ የመሳሪያ ቁጥር ይዞ በመገኘቱ ተከሷል። ባለስልጣናቱ እንደተናገሩት ከተጠርጣሪው የሞባይል ስልክ የተገኘው መረጃ በጎልፍ መጫወቻ ሜዳው አጥር ውስጥ ባሉ ቁጥቋጦዎች ተደብቆ ለ12 ሰዓታት ያህል ሲጠባበቅ እንደነበረ ያሳያል። FBI እና ህግ አስከባሪ አጋሮቹ ተጠርጣሪው በቦታው ትቶት ይሆናል ያሉትን የኤሌክትሮኒክስ መሳሪያዎች እንዲሁም ያመለጠበትን ተሽከርካሪና ቀደም ሲል ይኖርበት የነበረው በኖርዝ ካሮላይናና በሃዋይ አድራሻው የተዋቸው ንቃዎች ለማግኘት የፍተሻ ማዘዣ በማግኘት ላይ ትኩረት ማድረጋቸው ተገልጿል።
አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ካሜሮን የግድቧን ውሃ አስለቅቃ የጎርፍ አደጋ ይደርስብኛል ስትል ናይጄሪያን አስጠነቀቀች። ናይጄሪያ አጎራባቿ ካሜሮን ከትላልቆች ግድቦቿ እንደያዘ ውሃ እንደምትለቅ ማስታወቋን ተከትሎ የጎርፍ መጥለቅለቅ ስጋት እንደፈጠረባት ተናግራለች። ካሜሮን በቅርቡ በምዕራብና ማዕከላዊ አፍሪካ በጣለው ከባድ ዝናብ የተነሳ የግድብ ውሃ መልቀቅ እንደምትጀምር ያስታወቀች ሲሆን የናይጄሪያ ውሃ ጉዳዮች መስሪያ ቤት 11 ግዛቶች የጎርፍ መጥለቅለቅ እንደሚያሰጋቸው አመልክተዋል። ይህ ያሁን የጎርፍ ስጋት የመጣው ቀደም ብሎ የናይጄሪያ ሰሜን ምስራቃዊ ቦርኖ ክፍለ ግዛት ግድብ ተደርምሶ ከባድ የጎርፍ መጥለቅለቅ በተጎዳበት በአሁኑ ወቅት መሆኑ ነው። ለወትሮው የዝናብ እጥረት ያለባቸው ጠቅላላው የሳህል አገሮች ካሜሮን፣ ቻድ፣ ማሊና ኒጀርም ጎርፍ ደርሶባቸዋል። ካሜሮን የላግዶ ግድብ የያዘውን ውሃ የመጠነች መልቀቅ እንደምትጀምር ትላንት ማስታወቋን ናይጄሪያ ተናግራለች። በመጨረሻ ምዕራባውያን አገሮች የኢራን ባለስልጣናት ላይ ማዕቀብ ጣሉ። ዩናይትድ ስቴትስ፣ ካናዳና አውስትራሊያ ዛሬ ረቡዕ በኢራን ባለስልጣናት ላይ ማዕቀብ ጥለዋል። ባለስልጣናቱ ማዕቀብ የጣለባቸው ከሁለት ዓመታት በፊት ሂጃቧን በተገቢ መንገድ አልተከናነበችም ተብላ በኢራን የሥነ ምግባር ፖሊስ ቁጥጥር ስር በዋለችበት ሕይወቷ ካለፈው ከማሳ አሚኒ ሞት ተከትሎ የተቃውሞ ሰልፎችን በማፈንና ሰዎች በማሰር ተሳትፏል ተብሎ ነው። በዛሬው ማዕቀብ ተቃዋሚ ሰልፈኞችን በመግደልና በማሰር እንዲሁም ጋዜጠኞችን በማሰር የተወነጀሉ በርካታ ባለስልጣናት ተካተዋል። አዲሱ ለውጥ አራማጁ የኢራን ፕሬዝዳንት ማሱድ ፔዚሽኪያን በስነ ምግባር ፖሊስ በሴቶች ላይ የሚፈጸመውን ወከባ እንደሚያስቆሙ በምርጫ ዘመቻቸው ላይ ቃል ቢገቡም ከማሳ አሚኒ ሞት ወዲህ ፖሊሶች ሴቶችንና ልጃገሮችንም ሲያዋክቡ የሚያሳዩ ቪዲዮዎች ወጥተዋል። አድማጮቻችን፣ የምሽቱ ዜናዎች እነዚህን ይመስሉ ነበር። ለቀሪ ዝግጅቶች ወደ እንግዱ ልመልሳችሁ።
አስማማው አየነውን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ ከአሜሪካ ድምጽ የምትላለፍላችሁን የረቡዕ ምሽት የአማርኛ ስርጭታችንን ነው። ፕሮግራሙን በመምራት አብሬያቸው የማመሸው እንግዲህ ወልዴ፣ ከስቱዲዮ ፕሮግራሙን የምትቆጣጠርልን ብርሃን ኃይሉ፣ የዌብና ማህበራዊ ሚዲያ አሰናጃችን አበባየው ገበያው፣ የምሽቱ ዋና አዘጋጅ ደረጀ ደስታ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለምሽቱ ወዳዘጋጀ ነው አብይ ርዕስ ዘገባችን እናልፋለን። በጎንደር ከተማ ትናንት በነበረው የተኩስ ልውውጥ ሁለት ሰዎች ሲሞቱ ሶስት ሰዎች መቁሰላቸው ተነግረዋል። በታሪካዊቷ ጎንደር ከተማ ትናንት ደርሷል በተባለው የተኩስ ልውውጥ በሁለት ቤተ እምነቶች ላይ በደረሰው ጥቃት ሁለት ሰዎች ሲሞቱ ሶስት ሰዎች መቁሰላቸውን በኢትዮጵያ የኦርቶዶክስ ተዋህዶ ቤተክርስቲያን የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ ተናግረዋል። ዋና ስራ አስኪያጁ ሊቀ ሕሩይ አባ ዮሴፍ ደስታ ዛሬ ለአሜሪካ ድምፅ እንደተናገሩት በከተማዋ ዙሪያና በከተማ ውስጥ በሚገኙ አማኑኤልና ፈለገ ሕይወት ቤዛዊት ማርያም በተባሉ ቤተክርስቲያኖች አንድ አገልጋይና አንድ ተማሪ መሞታቸውን ተናግረዋል። የፈለገ ሕይወት ቤዛዊት ማርያም አስተዳዳሪ መሆናቸውን የነገሩን መልአከ ሕይወት መምህር አብይ ዘላለም እንደተናገሩት በቤተ ክርስቲያኑ ቅጥር ግቢ ውስጥ ያልታወቁ ያሏቸው የታጠቁ ሰው ኃይሎች ገብተው አንድ አገልጋይ ተኩሰው መግደላቸውና ሌላ አብሮት የነበረ ተማሪን ማቁሰላቸውን ነግረውናል። የጎንደር ከተማ አስተዳደር ዛሬ ከሰዓት በፌስቡክ ገጹ ባወጣው መረጃ ደግሞ በትላንትናው ዕለት መስከረም 7 2017 ዓ.ም በጸጥታ ችግር ምክንያት ተቋርጦ የነበረው የትራንስፖርት አገልግሎትና የንግድ ተቋማት አገልግሎት ዛሬ መስከረም 8 2017 ዓ.ም በከተማው በሁሉም አካባቢዎች በተሟላ ሁኔታ መጀመሩን ገልጿል። ስጋት ገብቶናል ያሉ ነዋሪዎች ግን አሁንም ከቤት መውጣት አለመቻላቸውን አስታውቀዋል። አስቴር ምስጋናው ዘገባውን ልካለች።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የማዕከላዊ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ ሕሩይ አባ ዮሴፍ ደስታ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ትላንት መስከረም 7 2017 ዓ.ም በጎንደር ከተማና አካባቢዋ በነበረው የተኩስ ልውውጥ በአብያተ ክርስቲያናት ቅጥር ግቢ ውስጥ በነበሩ ሰዎች ላይ የሞትና የመቁሰል አደጋ መድረሱን ተናግረዋል።
መካነ ሕይወት የዛዊት ማርያም ቤተክርስቲያን ላይ አንድ አቋቋም ተማሪ አገልጋይ ሞቷል። የአቋቋም መምህር ነው፣ በመምህርነት አያገለግልም እንጂ አቋቋም አዋቂ በጣም ቤተክርስቲያን አገልጋይ ሰው ሞቶብናል። እሱ ትናንት ተቀብሯል። እንደገና ደግሞ አማኑኤል ቤተክርስቲያን ላይ ሶስት ዲያቆናት ተመቶብናል። ተማሪዎች ከሶስቱ አንዱ ህይወቱ አልፏል። ሁለቱም አሁን የመትረፋቸው ጉዳይ አጠራጣሪ ነው። በጣም የሚያሰጋ ነው ያለው። በተለይ እነሱ ከሞቱበት አካባቢ አሁን ካልኩሽ አካባቢ በአጠቃላይ ቤቱ የተመታው የተደረመሰው ምን ያለው በከባድ መሳሪያ ነው የተመታው።
በጎንደር ከተማ ውስጥ የሚገኘው ፈለገ ሕይወት ቤዛዊት ማርያም ቤተ ክርስቲያን ስራ አስኪያጅ መሆናቸውን የነገሩን መልአከ ሕይወት መምህር አብይ ዘላለም በበኩላቸው ትላንት ቅዳሴ በኋላ በቤተ ክርስቲያኑ ቅጥር ግቢ ውስጥ የገቡ ታጣቂዎች አንድ የቤተ ክርስቲያኑን አገልጋይ ገለው አንድ ተማሪ መቁሰላቸውን ተናግረዋል።
የትኛው አካል ይሆነኛ አላውቀውም። መሳሪያ የታጠቀ ቤተ ክርስቲያኗን ከባት ነበር። ከዛ አካባቢ ሁላችንም የራሳችን ህይወት ለማዳን ነው የተራወጥ ነው እና ከዛ መካከል ተማሪዎች ቁመት ማሄዴት አድረው በየጎጆቸው ተኝተው ነበር። ተኩስ ገብቶ ሳይሆን ሌላ ነገር እንቅስቃሴ ፈጽሞ ሳይሆን ማሄዴት ቁመት አድሮ ደክሞ ተኝቶ እያለ ነው እንግዲህ መተውት ይሄዱና ጥበቃዎችን ሳናገራቸው የቤተክርስቲያኗን በር በጉባኤ ቤቱ ያለውን በር ሰብረው ነው የገቡ። ከዛ በኋላ ልጁ ከዛ አካባቢ ነው የነበረው፣ ከቤተክርስቲያኗ ጎን ካለው ዶርም ነው ተኝቶ የነበረ። ከዛ መተውት ሂደዋለኝ። የሞተው መዓዛ ሲሳይ ይባላል። የአቋቋም ተማሪ ነው። በቤተክርስቲያናችን ለሰባት አመት አቋቋምን ሲማር የቆየ ወንድማችን ነው። አንደኛው ደግሞ ከእሱ ጋር ተኝቶ የነበረው ሰሎሞን የሚባል ልጅ ነው። ሁለት ተማሪዎች ታፍነው ወስደዋቸው አለኝ። እነሱ ይኸው ዛሬ ተለቀው አለኝ። እሱ መረጃ አለኝ። የቤተክርስቲያኑ ኃላፊ ብሆንም በአካባቢ ያሉተኝ ብዙ ቤቶች ተደብድበው አለኝ። ከአካባቢ ትናንትና ምሽት የተቀበረ ህፃን እሱም የ18-19 ዓመት ህፃን እሱም ተቀብሯል። ምሽት የሞርተር ተባራሪ ነው ማጣው የሚባለው።
ከቤተ ክርስቲያኑ አቅራቢያ እንደሚኖር የገለጸልን ይሁኔ ዳኘው የተባለ አንድ የአይን እማኝ ትላንት በነበረው የተኩስ ልውውጥ በከባድ መሳሪያ የተመቱ መኖሪያ ቤቶች መመልከቱን ተናግሯል።
ቤዛዊት ማርያም ከ12 ሰዓት ጠዋት ጀምሮ በከባድ መሳሪያ ስንደበደብ ነው ያረፈድን። እኔ እዛ የቤተ ክርስቲያኑ ጎረቤት ነው፣ የራሴ ቤት ውስጥ ነው የምኖረው። ብዙ ነው የተመታ፣ በጣም ብዙ ወድሟል። ምንም እንደው ዊትነስ ራሱ መላክ ይቻላል ባይን ምናምን። በጣም ብዙ ውድመት ነው የደረሰ። ንጹሃንም ከቤታችን ቁጭ ብለን አሁን የኔ ቤት ሰርቪሶቹ ብትንትን ብለዋል። መስታየት ሁሉ ተፈረካክሷል። ጎረቤቶቼ ጣራ በሙሉ ተነስቷል። በግራ በቀኝ ያሉት ጎረቤቶች ፊልሞች ያሉት ቆላም ያሉት ኦሎሞስ ሁሉም ተመተዋል።
በጎንደር ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል ባለሙያ መሆናቸውን የገለጹልን ስማቸውን እንዳንጠቅስ ድምጻቸውንም እንዳንጠቀም የገለጹልን ታማኝ የመረጃ ምንጭ ትላንት እርሳቸው እስከነበሩበት ድረስ ወደ ሆስፒታሉ 10 ያህል ሰዎች ቆስለው መግባታቸውን ለአሜሪካ ድምጽ ተናግረዋል። ከመካከላቸው ህይወታቸው ያለፈ ስለመኖራቸው ግን ከመግለጽ ተቆጥበዋል። የጎንደር ከተማ አስተዳደር ዛሬ ከሰዓት በፌስቡክ ገጹ ባወጣው መረጃ በትላንትና 2 መስከረም 7/2017 ዓ.ም ምረት በጸጥታ ችግር ምክንያት ተቋርጦ የነበረው የትራንስፖርትና የንግድ ተቋማት አገልግሎት ዛሬ መስከረም 8/2017 ዓ.ም ምረት በተሟላ ሁኔታ መጀመሩን ገልጿል። በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የጠየቁ የከተማዋ ነዋሪ ግን እስከዛሬ መስከረም 8 ከሰዓት በኋላ ድረስ ምንም አይነት እንቅስቃሴ አለመጀመሩ ነግረውናል።
አሎጣን ምክንያቱም ለመውጣት ቢያንስ ወይ ያለው አስተዳደሩ ወጥቶ ወደ ስራ አሁን ሰላም ነው ምን ብሎ ሊነግር ይገባል ለህዝቡ እና ይሄ መረጃ ስለሌለ ትናንት ጀምሮ እንደተቀመጥናል። ድንገት ከ12 ሰዓት ጀምሮ ትናንት ተኩስ ተከፈተ። ሁሉም ሰው ቤት እንደተዘጋ ቀረ በቃ። ከዚያ በኋላ ያ ለምን ተኩስ ተከፈተ? ለምን ቆማ አሁንስ ያለው ምንድነው ስለሚለው ነገር ምንም አይነት መረጃ የለም።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማዕከላዊ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ ህሩይ አባ ዮሴፍ ደስታም በከተማው ጉዳት እንደደረሰባቸው የተጠቀሱ አብያተ ክርስቲያናትን ሄደው ለመመልከት እንዳልቻሉ ተናግረዋል።
ቀበሌ 3 ደግሞ አንድ ቤት ላይ ጉዳት ደርሶ ወደ 5 ቤተሰቦች ከባድ ጉዳት ደርሶባቸው ሆስፒታል እየታከሙ እንደሆነ ነው ኢንፎርሜሽን የደረሰን። ወጥተን ከቦታው ድረስ ለመሄድ ግን ትራንስፖርትም ስለሌለ እኛ መንቀሳቀስ ስለማንችል ድረስ መሄድ አልቻለም። ወይ ዛሬ ከሰዓት አልያም ደግሞ ነገ ጠዋት ሄደን የደረሰውን ጉዳት መጠን ያለን ብለናል።
ጎንደር ከተማ በሚገኙ አብያተ ክርስቲያናትና በሌሎች አካባቢዎች የትላንቱ ግጭት ተከትሎ ደረሰ የተባለውን ጉዳት ለማጣራትና ተጨማሪ መረጃ ለማግኘት የጎንደር ከተማ አስተዳደር ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አየልኝ ታክሎ የእጅ ስልክ ላይ ብንደውልም ስልኩ ባለመስራቱ ምክንያት ምላሻቸውን ማካተት አልቻልንም። በንጹሃን ዜጎች ላይ እየደረሰ ያለውን ጥቃት በተመለከተ ትላንት ዋሽንግተን ለሚገኙ የአሜሪካ ድምጽ ባልደረቦች አስተያየታቸውን የሰጡት የአማራ ፋኖ ጎንደር ዞን መምሪያ አስተዳዳሪ ኃላፊ ነኝ ያሉት አቶ አንተነ ድረስ የመንግስት ኃይሎችን ወንጅለዋል። ከፌደራል መንግስቱ ተጨማሪ መረጃ ለማግኘት ለመንግስት ኮሙኒኬሽን አገልግሎት ሚኒስትር ለገሰ ቱሉ የእጅ ስልክ ላይ ዛሬም ብንደውልም ስልኩ ባለመነሳቱ ምክንያት አስተያየታቸውን ማካተት አልቻልንም። የመንግስት ኮሙኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ከዚህ ቀደም ለቀረበ ተመሳሳይ ወንጀላ በሰጡት ምላሽ የመንግስት ኃይሎች ሲቪሎችን የሚጠብቁበት ህጎች እንዳሏቸው ጠቅሰዋል። የመከላከያ ሰራዊትና አጠቃላይ የመንግስት ኃይሎች ሲቪሎችንና የሲቪል ተቋማትን ኢላማ ያደረገ ጥቃት እንደማይፈጽሙ ተናግረዋል። ሰራዊቱ እርምጃ የሚወስደው የሰላማዊ ሰዎችን ደህንነት በሚጠብቅ መልኩ ነው በማለት ማብራራታቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለደረሰችን ዘገባ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁን የሮቡ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከ3 አመታት በላይ ከስራ ገበታ ታግደናል ሲሉ የትግራይ ክልል ተወላጅ የፌደራል ፖሊስ አባላት አስታወቁ። በ2013 ዓመተ ምህረት በትግራይ ክልል ህግ ለማስከበር በሚል መንግስት ያስተማራቸው የትግራይ ክልል ተወላጅ የፌደራል ፖሊስ አባላት መንግስት በዛ አመት ሰኔ ወር ላይ ክልሉን ለቆ ሲወጣ ትቶን በመውጣቱ ከ3 አመታት በላይ ያለ ደሞዝና ስራ ተቀምጠናል ሲሉ ቅሬታ አሰምተዋል። 465 የሚሆኑት የፖሊስ አባላት የፌደራል ፖሊስ ከፕሪቶሪያው ስምምነት በኋላ ወደ ስራቸው እንዲመለሳቸው ቢጠይቁም ምላሽ አለማግኘታቸውን ተወካዮች ለአሜሪካ ድምጽ ገልጸዋል። በጉዳዩ ላይ ከፌደራል ፖሊስ ከክልሉ ግዛ አስተዳደርና የኢትዮጵያ አምባ ጠባቂ ተቋም ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ቅድሚያ ለሰብአዊ መብት የተባለ ተቋም በበኩሉ በፕሪቶሪያው ስምምነት መሰረት ወደ ስራ ገበታቸው መመለስ ይገባቸዋል ብሏል። ሙልጌታ አጽባ ዝርዝሩን ያሰማናል።
ኮማንደር ግርማይ ካሳ ከ16 ዓመታት በላይ በፌደራል ፖሊስ የወንጀል መከላከል ዘርፍ እንዳገለገሉ በመግለጽ በሰሜን ኢትዮጵያው ጦርነት ወቅት በ2013 ዓመተ ምህረት የትግራይ ክልልን ለማረጋጋት በሚል በፌደራሉ መንግስት ወደ ክልሉ እንደተላኩ አስተውሰዋል። ሆኖም ግን መንግስት ክልሉ ለቆ ሲወጣ በክልሉ የነበሩ የትግራይ ተወላጅ የፌደራል ፖሊስ አባላት ስትዋቸው እንደወጣ ይናገራሉ።
ህግ ለማስከበር ተብለን በሶስት ዙር ወደ ትግራይ ተለከናል። የሰኔ ወርም እዛ ያያለን ደሞዛችን ወስደናል። ሰኔ 21 2013 ዓ.ም ተመረተ ፌደራል መንግስት ከትግራይ ለቆ ሲወጣ ለኛ ተተነ ይወጣ እኛ የነገረን አካልም የለም ምናውቀው ነገርም አልነበረ። ከዛ በኋላ ጦርነት ነው፣ ሁሉም ነገር ዝግ ነው፣ ስልክም የለም መንገድም ዝግ ነው። ጦርነት ስለሆነ የት አላችሁ ብለውም የጠየቀን አካልም አልነበረም። ከሰላም ስምምነት በኋላ ግን ለተለያየ አካላት ጥያቃችን አቀርበናል። ለትግራይ ክልል ግዚያው መንግስት ሁለት ጊዜ፣ ለትግራይ ፖሊስ ኮሚሽን ሁለት ጊዜ፣ ለፌደራል ፖሊስ ኮሚሽን ሁለት ጊዜ፣ ለህዝብ እንባ ተባቀ ተቋምም ጥያቃችን አቀርበናል።
465 የፌደራል ፖሊስ አባላት ወደ ስራ እንዲመለሱ በተደጋጋሚ ቢጠይቁም እስካሁን መፍትሄ አለማግኘታቸውን ኮማንደር ግርማይ አስረድተዋል። ዋና ሳጅን መብራቱ አሰፋ የተባሉ በበኩላቸው ለ15 ዓመታት በፌደራል ፖሊስ ተቋም እንዳገለግሉ ገልጸው ሆኖም በአሁኑ ጊዜ ከቤተሰቦቻቸው ጋር ችግር ላይ እንደወደቁ ተናግረዋል።
ዳሴ ግዱ 9 ዓመት ተቀምጫለሁ። ባለቤቴም የፌደራል ፖሊስ አባል ነች። ህፃን ይዘን ያስር ወር ህፃን ይዘን ስለመጣን አሁን የሁለታችን ደሞዝ ምንም መታዘዝሪያ ያለነ የ3 ዓመት ካንድ ወር ደሞዝ ሲቆም ምን ያህል ተጽዕኖ እንዳለ ይታወቃል ማለት ነው። ለሀገርም ቢሆን ለህዝብም ቢሆን ለኛ ለግለሰብ ለተጎጂዎች በጣም ትልቅ ተጽዕኖ አለው። በጣም ተቸግረን ወድቀን ክፉ ሁኔታ ላይ ነው የምንገኘው።
ለኢትዮጵያ እንባ ጠባቂ ተቋም ጉዳዩን እንዳሳወቁና ተቋሙም ከፌደራል ፖሊስ ማብራሪያ መጠየቁን የገለጹት ደግሞ ረዳት ኢንስፔክተር ቅባተ ገብረመድህን ናቸው። ፌደራል ፖሊስ ለእንባ ጠባቂ ተቋም በሰጠው ምላሽ የፖሊስ መኮንኖችና አባሎቹ በስነ ምግባር ጥሰትና በኩብለላ ከሰው ኃይል የተቀነሱ መሆናቸው መግለጹም ረዳት ኢንስፔክተር ቅባተ ገብረመድህን አስረድቷል። በመንግስት ስራ የተሰማራና ራሱ መንግስት ቶን የወጣ አባሎች እንጂ ኮብላይ አይደለንም ሲሉ ምላሽ ሰጥቷል።
እኛል ኮብለልንም ምክንያቱም ኮብላይ የሚባለው በፌደራል ፖሊስ ህግና ደንብ መሰረት አንድ አባል ኮብልላል ወይም ከስራ ገበታው ጠፍቷል ሊባል የሚችለው ክስ ቻርጅ ሲሞላበት ብቻ ነው። ክስ ቻርጅ ተሞልቶበት በሚመለከቱ አመራሮች ኮብላይ ተብሎ ሲታመንበት ነው ኮብላይ ሊሆን የሚችለው ወይም ከስራው ሲጠፋ ነው። እኛ ግን ከስራ አልጠፋንም በስራ ላይ ያለን ነው። ፌደራል መንግስት ሰኔ 21 2013 ትተን ሄደው እስካሁን ድረስም እኛ በስራ ላይ እንዳለን አድርገን ነው የምንቆጥረው። በስራ ላይ ስላለን ነው የ3 አመትና አንድ ወር ደሞዝ ይገባና ብለን እየጠየቅን ያለውና እኛ ኮብላይ አይደለንም አልኮብለልንም የሚለው እኛ ኢትዮጵያ ስናገለግል ነው የቆየነው። እንደየ አቅማችን ከ5 አመት እስከ 38 ዓመት ያገለገሉ አባላትና አመራር ያለው ነው የትግራይ ተወላጅ ወደ መቀሌ የተላከው።
በአሁኑ ጊዜ ዋና ጥያቄያቸው ወደ ስራ ገበታ መመለስና ያልተከፈላቸው ደሞዝ እንዲከፈላቸው መሆኑን ኮማንደር ግርማይ ካሳ ገልጸዋል።
በስራ ላይ ያለንም በቀለም በዘር በብሔር በጾታ በቋንቋ በሃይማኖት በፖለቲካ አመለካከት ልዩነት ሳናደርግ ህግና ደንብ መሰረት በማድረግ እያገለገልን ቆይተናል። አሁን ተቋማችን ችግራችን ተገንዝቦ አንደኛ ያልተከፈለን ደሞዛችን እንዲከፈለን፣ ሁለተኛ ወደ ስራ ገበታችን እንዲመልሰን፣ ሶስተኛ ደግሞ ጥሮታ የደረሱ አመራሮችን የጥሮታ መብታቸው እንዲከበርላቸው ብለን ነው የምንጠይቀው ያለን።
በሰብአዊ መብቶች ዙሪያ የሚሰራውና የቅድሚያ ለሰብአዊ መብቶች የተባለ ተቋም ምክትል ዳይሬክተር አቶ መብርሄ ብርሃነ በፕሪቶሪያው ስምምነት መሰረት እነዚህ ሰዎች ወደ ቀድሞ ስራቸው ሊመለሱ ይገባል ሲሉ ተናግረዋል።
በትግራይ ክልል በረደረው ጦርነት ጸጥታ ለማስከበር በሚል አዲስ አበባ ከሚገኙ የፌደራል ፖሊስ ወደ ትግራይ ክልል የተለያዩ ከተሞች የተሰማሩት ለመሆናቸው የሚታወቅ ጉዳይ ነው። ነገር ግን ከፕሪቶሪያ የሰላም ስምምነት በኋላ እነዚህ እና ሌሎች ወደ ስራቸው ያልተመለሱ ነበሩ። የትግራይ ተወላጆች በቅርብ ጊዜ ወደ መደበኛ ስራቸው እንደመለሳቸው የሚታወቅ ነው። ይህም ጥሩ መበረታታት ያለበት ነገር ነው። ሰኔ 2013 የፌደራል መንግስት ይዟቸው አልሄደም፣ ስለሆነም እዛው ቀርቷል። ከስምምነቱ በኋላ ወደ ስራቸው መመለስ ሲገባቸው እስካሁን ወደ 2 አመት አጠቃላይ ወደ 3 አመት መፍትሄ አጥተው በመንከራተት ላይ ይገኛሉ ከነቤተሰቦቻቸው ማለት ነው። ስለሆነም የፌደራልና የትግራይ ጊዜያዊ አስተዳደር በመነጋገር ወደ ስራ ገበታቸው መመለስ አለባቸው።
በዚሁ ጉዳይ ከፌደራል ፖሊስ ኮሚሽን ከክልሉ ግዚያዊ አስተዳደር ከኢትዮጵያ ህዝብ እንባ ጠባቂ ተቋምና ከመንግስት ኮሙኒኬሽን አገልግሎት ምላሽና ማብራሪያ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። የአሜሪካ ድምጽ የፌደራል ፖሊስ ታህሳስ 29 ቀን 2016 ዓ.ም ምረት ለኢትዮጵያ ህዝብ እንባ ጠባቂ ተቋም የጻፈውን ደብዳቤ ተመልክቷል። ከተጠቀሱት 465ቱ መኮንኖችና አባሎች 5ቱ ወደ ተቋሙ ያልተመለሱት በጥሮታ ምክንያት መሆኑን አመልክቷል። የተቀርቡት ግን በዲሲፕሊን ጉድለት ወይም ኩብለላ ብሎ በገለጸው ጥፋት ተከሰው መሆኑን ጠቅሷል። አቤቱታ ያቀረቡት የፖሊስ መኮንኖችና አባሎች ግን መንግስት መቀለ ከተማ ለቆ በወጣ በዚያን ወቅት ትቶን ወጥቷል በማለት ይህን ምላሽ አይቀበሉም። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ሙልጌታ አስዋን እናመሰግናለን። ከአሜሪካ ድምጽ ስርጭታችን ይከተላል። በሶማሌ ክልል በአንድ መስጊድ ላይ በተፈጸመ ጥቃት 6 ሰዎች ተገደሉ። በኢትዮጵያ ሶማሌ ክልል በዋርዴር ከተማ በአንድ መስጊድ ላይ በተፈጸመ ጥቃት 6 ሰዎች መገደላቸውን ነዋሪዎችና ባለስልጣናት አስታውቀዋል። ሰለባዎቹ የሃይማኖት ተማሪዎች ሲሆኑ ከጎሳ ጽብ ጋራ በተያያዘ ኢላማ ሳይደረጉ እንዳልቀረ በማህበራዊ ሚዲያ የሚነገረውን ባለስልጣናት ሳያረጋግጡ ቀርተዋል። የቪኦኤ የአፍሪካ ቀንድ ባልደረባ ሃሩን ማሩፍ ያዘጋጀው ዘገባ ነው፣ እንደሚከተለው ይቀርባል። የሶማሌ ክልል ባለስልጣናትና ነዋሪዎች እንደገለጹት የጥቃቱ ሰለባዎች ዛሬ ማለዳ በዋርዴር ከተማ በሚገኝ መስጊድ የሃይማኖት ትምህርት በመከታተል ላይ ነበሩ። የሶማሌ ክልል ጸጥታ ኃላፊ ዳይብ አህመድ ጥቃት መፈጸሙን ለቪኦኤ የሶማሊኛ ቋንቋ አገልግሎት አረጋግጠዋል። መንግስት በጎሳዎቹ መካከል ድርድር እንዲደረግ ማድረጉንና በጎሳ ጽብ ምክንያት ጥቃቱ ተፈጸመ መባሉ ላይ ጥርጣሬ እንዳላቸው አስታውቀዋል። ሁኔታውን ሊጠቀሙ የፈለጉ ባላቸው ቡድኖች ላይም ባለስልጣኑ ጣታቸውን ጠቁመዋል።
በተፈጠረው ክስተት አዝነናል፣ ሐዘናችንንም ገልጸናል። 6 ሰዎች መገደላቸውን አረጋግጠናል። ገዳዮቹ አንድ የተወሰነ አጀንዳ እንዳላቸው እናምናለን። በዋርዴር ለሚገኙ የሃይማኖት መሪዎችና ሽማግሌዎችም አስታውቀናል።
ኃላፊው ሰለባዎቹ ከጎሳ ጸብ ጋር ግንኙነት የሌላቸው ሲቪሎች ናቸው ሲሉም ተናግረዋል። የመንግስት የጸጥታ ኃይሎች ጥቃት ፈጻሚዎቹን በቁጥጥር ስር እንደሚያውሉ ተስፋ እንዳላቸውም ገልጸዋል። ጥቃቱ በቅርቡ በአካባቢው ከተፈጠረው የጎሳ ጸብ ጋር ግንኙነት ይኖረው እንደው የተጠየቁት የጸጥታ ኃላፊው በርካታ ፍንጮችንና ጥቆማዎችን በመከታተል ላይ እንደሆኑ አስታውቀዋል።
ለምሳሌ ከአልሻባብ ጋር ግንኙነት ያላቸው ሰዎች ሊሆኑ ይችላሉ። አሸባሪዎች ማህበረሰቡ ላይ ተጽዕኖ እንደሚያደርጉ እናምናለን። ውዝግቡ እንዲቀጥል ይሻሉ። የፖለቲካ ፍላጎት ያላቸውና በመንግስት ለማላከክ የሚሹ ሌሎች ቡድኖችም ሊሆኑ ይችላሉ።
ሲቪሎችን መግደል የአሸባሪዎች ተግባር ነው ሲሉም የጸጥታ ኃላፊው ዲያብ አህመድ ተናግረዋል። ግድያው በዋርዴር የሚገኙ ነዋሪዎችን ማስደንገጡም ታውቋል። በዋርዴር ከተማ የሚገኙ ምሁራን ክስተቱ ሁኔታዎችን እንዳያባብስ ጥረት እንዲያደርጉ የጸጥታ ኃላፊው ጠይቀዋል። አጥቂዎቹን የጸጥታ ኃይሎች በቁጥጥር ስር እንደሚያውሉም ተናግረዋል። በአሁኑ ወቅት የሶማሌ ክልል በኢትዮጵያ ሰላማዊ የሆነ ክልል ነው ሲሉም የጸጥታ ኃላፊው ጨምረው ተናግረዋል።
የአዲስ አበባ ዩኒቨርሲቲ የትግርኛ ቋንቋ ትምህርትን የማቋረጥ ውሳኔ ተቃውሞ ገጠመው። የአዲስ አበባ ዩኒቨርሲቲ ላለፉት 30 ዓመታት ሲያስተምረው የነበረውን የትግርኛ ቋንቋ ትምህርትን ለማቋረጥ ያሳለፈው ውሳኔ ትክክል አይደለም ሲሉ ባለሙያዎች ተቃወሙ። የመቀለ ዩኒቨርሲቲ ባለሙያዎች ለአሜሪካ ድምጽ በሰጡት አስተያየት የዩኒቨርሲቲ ውሳኔ በትግራይ ባህል ቋንቋና ስነ ቃል ዙሪያ ሲደረጉ የነበሩትን የምርምር ስራዎች ያጎድላል በማለት ተናግረዋል። ዩኒቨርሲቲው በበኩሉ የራስ ገዝ ከፍተኛ የትምህርት ተቋም ከመሆኑ ጋር ተያይዞ የፕሮግራሞች ክለሳ ማድረጉን ገልጾ አሳታፊ ባለው የዳሰሳ ጥናት ላይ ተመስርቶ 14 ፕሮግራሞች እንዲቋረጡ መወሰኑን አስታውቋል። ትግርኛ ቋንቋና ፍልስፍና ከተቋረጡት ፕሮግራሞች መካከል መሆናቸውን ለአሜሪካ ድምጽ ያብራሩት የዩኒቨርሲቲው የኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር ሳምሶን መኮንን ለፕሮግራሞቹ መቋረጥ ዋናው ምክንያት የሚማር ተማሪ መጥፋቱ ነው ብለዋል። ገብረ ሚካኤል ገብረ መድን ዝርዝሩን ያቀርብልናል።
በ2016 ዓመተ ምህረት የመጀመሪያው ራስ ገዝ ዩኒቨርሲቲ ሆኖ የተደራጀው የአዲስ አበባ ዩኒቨርሲቲ በዛው ዓመት የራሱን የሴኔት ህግና የአምስት ዓመት ስትራቴጂክ እቅድ ማውጣቱን የዩኒቨርሲቲው የኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር ሳምሶን መኮንን ለአሜሪካ ድምጽ በሰጡት ቃለ መጠይቅ ተናግረዋል። ተቋሙ ያለበትን አጠቃላይ ቁመና በሚመለከት የዳሰሳ ጥናትና ግምገማ በማድረግም የሚያስተምራቸውን ፕሮግራሞች መከለሱን ገልጸዋል።
አዲስ አበባ ዩኒቨርሲቲ ያለው ፕሮግራም በአጠቃላዩ ግምገማ ተካሄደበት። ግምገማ ሲካሄድ መጀመሪያ ራሳቸው ትምህርት ክፍሎች ናቸው ግምገማ አደረጉ። መርጅ ማድረግ ያለባቸው ፕሮግራሞች አሉ፣ የሚቀላቀሉ ማለት ነው። ባሉበት ደግሞ መቀጠል ያለባቸው ፕሮግራሞች አሉ። ለጊዜው ደግሞ እስቲ መቋረጥ ያለባቸው ፕሮግራሞች አሉ ተብሎ አይደንቲፋይ ተደረገ። በዚህ ሁኔታ ወደ 14 ፕሮግራሞች እንግዲህ ለጊዜው እንዲቋረጡ ነው የተደረገው።
በተደረገው ክለሳ መሰረት እንዲቋረጡ ከተደረጉት 14 ፕሮግራሞች መካከል ፍልስፍናና የትግርኛ ቋንቋ እንደሚገኙባቸው የተናገሩት ዶክተር ሳምሶን ዋናው ምክንያትም ላለፉት 5 ዓመታትና ከዚያ በላይ ለሆነ ጊዜ በእነዚህ ፕሮግራሞች ለመማር ያመለከተ ተማሪ አለመኖሩ እንደሆነ ጠቅሰዋል።
ላለፉት ለምሳሌ 5ና ከዚያ በላይ ዓመታት ምንም ተማሪ አፕላይ ያላደረገበት ተማሪዎች በራሳቸው ያልመረጧቸው ማለት ነው። ተማሪ አልፈለጋቸው ለጊዜው ማቋረጥ አለባቸው ነው።
በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡት የመቀለ ዩኒቨርሲቲው መምህር አቶ አብርሃ ኃይለዝጊ በበኩላቸው የአዲስ አበባ ዩኒቨርሲቲ በተለይም የትግርኛ ፕሮግራምን ለማቋረጥ የሰጠው ምክንያት አሳማኝ አይደለም ብለዋል። ወደ ትምህርት ክፍሉ የሚቀላቀሉት ተማሪዎች በዋናነት የሚመጡት ከትግራይ ክልል እንደሆነ የሚናገሩት መምህሩ በተጠቀሱት ዓመታት ደግሞ ክልሉ በቀውስ ውስጥ እንደነበረ ይታወቃል ይላሉ።
ትግራይ የነበረችበት ሁኔታ ይታወቃል። ከትግራይ ጦርነት ላይ ነው የነበረችው። ከትግራይ የሚሄድ ለሌላ ዲፓርትመንት ለትግርኛ ብቻ ሳይሆን ለሌላ ዲፓርትመንትም ከትግራይ የሚሄድ ተማሪ አልነበረም። ትግርኛ ደግሞ በልዩ በተለየ ሁኔታ ከትግራይ ብቻ ስለሚገባበት ለተከታታይ ዓመት ተማሪዎች ስላልገቡበት እንዘጋዋለን የሚለው አሳማኝ ምክንያት አይደለም። ከዘንድሮ ጀምሮ ነው መታየት የነበረበት።
የተቋሙ የኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር ሳምሶን በበኩላቸው ትግርኛን ጨምሮ 14ቱም ፕሮግራሞች ከአምስት ዓመትም ቀድመው የቀበለ አቅማቸው እየቀነሰ መምጣቱን ገልጸው ተማሪ ካልፈለጋቸው ምን ማድረግ ይቻላል ሲሉ ይጠይቃሉ።
ከአምስት ዓመት ብቻ እኮ አይደለም ትግረኛ እኮ ስድስተኛና ሰባተኛ ስምንተኛም ዓመት ላይ እነዚህም ፕሮግራሞች 14ቱንም ኮሌክቲቭሊ ስታያቸው እየቀነሰ ሄዱ። በራሱ የከሰመ ነው እንጂ ዩኒቨርሲቲው የዘጋው አይደለም ያቋረጠው አይደለም። ስለዚህ የተማሪ ፍላጎት ነው የሌለው። ተማሪ ደግሞ አልማርም ካለ አስገድደ የምታስተምርበት ጊዜ አይደለም።
በመቀለ ዩኒቨርሲቲ የትግርኛ ቋንቋና ስነ ጽሑፍ መምህር የሆኑት አቶ ፈቃዱ ገብረ እግዚአብሔርም ዩኒቨርሲቲዎች የመማር ማስተማር፣ የህብረተሰብ አገልግሎትና የምርምር ተግባራትን ማከናወን የሚሉ 3 ተልእኮዎች እንዳሏቸው ገልጸው አንድ ዩኒቨርሲቲ ትምህርት ቤት ብቻ ስላልሆነ ተማሪዎች አላገኘሁም ብሎ ፕሮግራም ሊዘጋ አይገባውም በማለት ሞግተዋል። የአዲስ አበባ ዩኒቨርሲቲም ወደ ትግርኛ የትምህርት ክፍል የሚገቡ ተማሪዎች እንኳን ቢያጣ ፕሮግራሙን ሳያቋርጥ ሌሎቹን አገልግሎቶች መስጠት ይችል ነበር ብለዋል።
ከመማርና ማስተማር በተጨማሪ የምርምር ስራዎችና የህብረተሰብ አገልግሎት የሚባሉ አሉ። የኮሚኒቲ ሰርቪስ ደግሞ በዛ ባሉ የትግራይ ተወላጆች አንዳንድ ስራዎች የኮሚኒቲ ሰርቪስ አገልግሎት ለመስራት ይችሉ ነበር። ትንሽ ተነጋሪ በሀገራቸው ቁጭን ተነጋሪ በሌለበትም ጀርመኖች የአንዳንድ ምርምሮች እንዲሰሩበት ብለው ራሳቸው እየተማሩበት ነው። ዲፓርትመንት ከፍቷል። የግል እንደዛ ባለበት አለም ውስጥ አሁን መልኩን መቀየር ሲገባ እንዲሁ ፕሮጀክቶ በቃ ያስፈልግም ተብሎ እንዲ በትግራይ ብቻ ታጥሮ እንዲቀር ነገር ማድረግ ተነጋሪው ሀገሪቱ እንደማይመለከተው አይነት እንደ መቁጠር ይመለከታል። ለአንድ ምክንያት ነው ሊዘጋ የተደረገው፣ እሱም ተማሪዎች የሉበትም በሚል እነዚህ ሌሎች ተግባሮችን ሌሎች ስራዎችን መስራት እንደሚችል ግምት ውስጥ የገባ አልመሰለኝም በእኔ አስተያየት ማለት ነው።
አቶ አብርሃ ኃይለዝጊም የትግርኛ ፕሮግራም በመቋረጡ በጥናትና ምርምር የሚያጎድለው ነገር ይኖራል ባይ ናቸው።
ቋንቋ ማለት የአንድ ማህበረሰብ ማንነት፣ የአንድ ማህበረሰብ ባህል፣ የአንድ ማህበረሰብ መስተጋብር፣ አኗኗር፣ የአንድ ማህበረሰብ አስተሳሰብም ጭምር ስለሆነ አንድ ቋንቋ ሲዘጋ የዚህ ማህበረሰብ ሁለመናውን ጥናት መዝጋት ማለት ነው። ጥናት እንዳይደረግበት ማድረግ ማለት ነው። ተማሪ ልታጣ ትችላለህ በተለያየ ምክንያት። ቅድም እንዳልነው በተጨባጭ ምክንያት ተማሪ አዲስ ዩኒቨርሲቲ ሂደ የሚማር ከትግራይ የሚሄድ ተማሪ ታጥቶ ሊሆን ይችላል። ግን የትግራይ ባህል፣ የትግራይ አስተሳሰብ፣ ፍልስፍና፣ የማህበረሰብ ፍልስፍና፣ አኗኗሩ፣ የፎክሎሩ፣ የባህል ጥናቱ ለማጥናት ማን ከለከለ? ለመዝጋት ለምን ተራራጥክ የሚለው ስታነሳ ነው እኮ ሌላ ጥያቄ የሚጭርብህ ነው የምልህ።
ዶክተር ሳምሶን በበኩላቸው አንድ የከፍተኛ ትምህርት ተቋም ከጊዜው ጋር መራመድ አለበት፣ ፍላጎትን መሰረት ያደረገ ስራም ማከናወን ይጠበቅበታል ይሉና ከዚህ ዓመት ጀምሮ የሚቋረጡት 14ቱም ፕሮግራሞች ወደፊት ፍላጎቱ ከመጣና ተማሪዎችን ማግኘት ከተቻለ ውሳኔው ዳግም የሚታይበት እድል እንደሚኖር ገልጸዋል።
ተዘግቶ አይደለም ባይዘው ለጊዜው ነው ለጊዜው አው አብሎንጋ ዲማንድ ደግሞ ካለ ለጊዜው ተቋርጦ ማለት ሬጂም ያደርጋል ማለት ናቁት ካለ ዲማንድ ተማሪ ካለ አፕላይ ያደርግ ተማሪ ካለ ኮንሲደር የሚደረግበት እድል ይኖራል።
የትግርኛ ፕሮግራም በአዲስ አበባ ዩኒቨርሲቲ በሁለተኛ ትምህርትነት ወይም በማይነር ደረጃ መሰጠት የጀመረው በ1987 ዓ.ም ሲሆን በዋና ትምህርትነት ወይም በሜጀር ደረጃ ደግሞ በ1999 ዓ.ም መሰጠት እንደጀመረ ለማወቅ ተችሏል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን ላደረሰን ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ በአሜሪካና በቻይና መካከለ ያለውን የንግድ ውዝግብ ይመለከታል። በአሜሪካና ቻይና የንግድ ውዝግብ መሃል የሚጣለው ታሪፍ የአሜሪካ ሸማቾች ላይ ተጽዕኖ ያሳድራል ሲሉ ተንታኞች ተናገሩ ይላል ዘገባው። የባይደንና የትራምፕ አስተዳደሮች ቻይና ፍትሃዊ ያልሆነ የንግድ አሰራር በመከተል ዓለም አቀፍ ገበያዎችን ተመሳስለው በተሰሩና ርካሽ በሆኑ ዕቃዎች ታጥለቀልቃለች ሲሉ ይከሷታል። ተንታኞች እንደሚሉት ደግሞ ሁለቱም ፕሬዝዳንታዊ እጩዎች ለቻይና ድርጊት ምላሽ ለመስጠትና የዩናይትድ ስቴትስን ምርት ለማሳደግ ታሪፍን እንዳማራጭ ተቀማሉ። የአሜሪካ ድምጿ ኤሊዛቤት ሊ ይህ የንግድ ውዝግብ በአሜሪካ ሸማቾች ላይ የሚያደርሰውን ጉዳት ተመልክታ ያደረሰችልን ዘገባ ስመኝሽ የቆየት አቅርበዋለች።
ይህ በቻይና የተመረተ የብስክሌት ደወል አሁን ዋጋው 6 የአሜሪካ ዶላር ሲሆን በሪፐብሊካኑ ፕሬዝዳንታዊ እጩ ዶናልድ ትራምፕ የቀረበው የተጨማሪ ቀረጥ እቅድ ተግባራዊ ከሆነ 9 የአሜሪካ ዶላር ከ60 ሳንቲም ሊያወጣ ይችላል።
በሌሎች ሀገራት ላይ ቀረጥ እንጥላለን። በመጨረሻ ሌሎች ሀገሮች ከ75 ዓመታት በኋላ ለዓለም ላደረግነው ነገር ይከፍሉናል። በአንዳንድ ሁኔታዎች ደግሞ ቀረጡ ከበድ ያለ ሊሆን ይችላል።
ይህ ማለት በትራምፕ እቅድ መሰረት ቻይና ሰር የሆኑ ምርቶች እስከ 60% ቀረጥ ሊጣልባቸው ይችላል። በሌሎች ሀገራት ላይ ደግሞ እስከ 20% የሚደርስ ቀረጥ በጅምላ እንደሚጣል ትራምፕ ተናግረዋል። ትራምፕም ሆኑ የዲሞክራት ፓርቲ ፕሬዝዳንታዊ እጩ ካማላ ሃሪስ የሥራ ዕድሎችን ወደ አሜሪካ መመለስ እንደሚፈልጉ ገልጸዋል።
በቻይና ላይ የምንከተለው ፖሊሲ ዩናይትድ ስቴትስ የ21ኛውን ክፍለ ዘመን ውድድር አሸናፊ መሆኗን ማረጋገጥ አለበት።
የባይደን አስተዳደር በትራምፕ የስልጣን ዘመን ወደ ሀገር ውስጥ በሚገቡ ቃዎች ላይ የተጣሉ ቀረጦች እንዲቀጥሉ አድርጓል። በግንቦት ወር ከቻይና ወደ አሜሪካ በሚገቡ የኤሌክትሪክ መኪናዎች ላይ የተጣለውን 100% ቀረጥ ጨምሮ 18 ቢሊዮን ዶላር በሚያወጡ የቻይና ምርቶች ላይ ተጨማሪ ቀረጦችን እንደሚጥልም አስታውቆ ነበር። የባይደን አስተዳደር ቀረጦቹ በአንዳንድ ኢንዱስትሪዎች ላይ ያተኮሩና በጥንቃቄ የተወሰዱ መሆናቸውን ሲገልጽ የትራምፕ የቀረጥ እቅድ ግን ሰፊ አካሄድን የሚከተል በመሆኑ መካከለኛ ገቢ ያላቸውን የአሜሪካ ቤተሰቦች እስከ 4000 ዶላር የሚደርስ ተጨማሪ ወጪ ሊዳርግ እንደሚችል ገልጿል። ትራምፕ በበኩላቸው ሸማቾች በሚጣለው ቀረጥ ተጽዕኖ እንደማይደርስባቸው ገልጸው ተከራክረዋል።
Who's going to have higher prices is China and all of the countries that have been ripping
ዋጋ ጭማሪ የሚዳርጉት ቻይናና ለአመታት ሲዘርፉ የኖሩት ሀገራት ናቸው።
ትራምፕ ይህን ይበሉ እንጂ ከቻይና በሚገቡ ቃዎች ላይ የሚጣለውን ቀረጥ የሚከፍሉት የቻይና የንግድ ተቋማት አለመሆናቸውን የአቅርቦት ሰንሰለት ባለሙያ የሆኑት ክሪስቶፈር ታንግ ያስረዳሉ።
During the election years, everyone is promising the moon.
ምርጫ በሚካሄድባቸው ሁሉም አመታት ልክ ጨረቃ እንደሚያወርዱ አይነት ቃል ይገባሉ። ነገር ግን እውነቱ ወደ ሀገር ውስጥ የሚገቡ ምርቶች ላይ የሚጣለው ቀረጥ የሚከፈለው በአሜሪካ ኩባንያዎች መሆኑ ነው።
ስለዚህ ታንግ እንደሚሉት አንድ ቻይና ሰር የሆነ ቴሌቪዥን ኮስኮ ከተሰኘው የአሜሪካ የጅምላ መሸጫ ተቋም ሲገዛ የገቢ ቀረጡን የሚከፍለው ኮስኮ ራሱ ነው።
When companies is facing high import tariffs
የንግድ ተቋማት ከውጭ በሚያስገቡት ዕቃ ላይ ከፍተኛ ቀረጥ ሲገጥማቸው በሁለት መንገድ ነው የሚወጡት። አንደኛው ዕቃውን ለማስገባት የሚያወጡትን ከፍተኛ ወጪ ወደ ሸማቹ ማስተላለፍ፣ ሌላኛው ደግሞ የቻይና ፋብሪካዎች ዋጋ እንዲቀንሱ ማስገደድ ነው።
የቻይና ኩባንያዎች ዋጋ እንዲቀንሱ ማስገደድ ለዝቅተኛ የምርት ጥራት እንደሚያጋልጥ ታንግ አክለው ይገልጻሉ። ወደ ሀገር ውስጥ በሚገቡ ዕቃዎች ላይ የሚጣል ቀረጥ በቻይና የተመረተ የሚል መለያ የተለጠፈባቸውን ምርቶች ሊቀንስ ይችላል። ነገር ግን ከቻይና የሚገቡ ቃዎች ይቀንሳሉ ማለት አይደለም የሚሉት ታንግ የሌላ ሀገር መለያ ምልክት ተደርጎባቸው ይገባሉ ይላሉ።
China actually ships a lot of components and
China ለመግጣጠሚያ የሚያገለግሉ የተለያዩ ማምረቻ ቃዎችንና ክፍሎችን ወደ ቪየትናም እና ህንድ ልካለች። እነዚህ ያለቁ ቃዎች ወደ ዩናይትድ ስቴትስ ይገባሉ። ስለዚህ በቻይና ላይ የሚደርሰውን ተጽዕኖ ስንመለከት እንደውም ወደ ዩናይትድ ስቴትስ በቀጥታ ሲያስገቡ የበለጠ ምርት ወደ ውጭ ልካሉ።
የዓለም ንግድ ድርጅት ቀረጥ ዝቅተኛ ገቢ ባላቸው ቤተሰቦች ላይ ያልተመጣጠነ ተጽዕኖ እንደሚፈጥር ያስቀምጣል። ይህ ማለት በቻይና ሰር ምርቶች ላይ 60% የገቢ ቀረጥ ከተጣለ 9 የአሜሪካ ዶላር ከ60 ሳንቲም የሚያወጣ የዲስክሌት ደወል ወይም ሌሎች ምርቶች ለአንዳንድ ሸማቾች ተደራሽ መሆን አይችሉም። በኤሊዛቤት ሊ ለተጠናቀረው ዘገባ ስምኝሽ የቆየ ዋሽንግተን ዲሲ።
ስምኝሽ የቆየ እናመሰግናለን። ቀጣዩ ሳምንታዊ ጥንቅራችን ሴቶችና ቤተሰብ ይሆናል። የሴቶችና ህጻናትን ጥቃት በዘላቂነት ለመቅረፍ መፍትሄው ምን ይሆን ሲል ይጠይቃል የዛሬው ሴቶችና ቤተሰብ ጥንቅር። ባለፉት ጥቂት ወራት የህጻናት ሴቶች በአስቀቃቂ ሁኔታ ያስገድዶ መደፈር ዜናዎች በተደጋጋሚ ሲሰሙ ሰንብተዋል። በተለያዩ መገናኛ ብዙሃንና ለጉዳዩ ቅርበት ያላቸው ተቋማትም በፍትህ አሰጣጥ ዙሪያ እንዲሁም ለችግሩ መንስኤ ሊሆኑ ይችላሉ በሚሏቸው ጉዳዮች ላይ አስተያየት ሲሰጡ ሰንብተዋል። ይህን ተከትሎም ባልደረባችን ኤደን ገረመው ለመሆኑ የሴቶችና ህጻናትን ጥቃት ከስር ከመሰረቱ ለመቅረፍ ምን ሊደረግ ይገባል ስትል የከለላ የልጆች ወሲባዊ ጥቃት መከላከያ መርጃ መስራች ሰላማዊት ሙሴንና በወጣት ሴት በጎ ፈቃደኞችና የሥራ ጾታ ባለሙያዎች አማካኝነት ከ3 ዓመታት በፊት የተጀመረው የድረገጽ የመወያያ መድረክ አዲስ ፓወር ሃውስ መስራች ሃናን ለማን አነጋግራ ቀጣዩን አቀናብራለች።
ኢትዮጵያ ውስጥ ከሚኖሩ ከ3 ሴቶች አንዷ አስገድዶ መድፈር ዓለም የቤት ውስጥ ጥቃት እንደሚደርስባት በሐምሌ 2015 ዓ.ም ተመረተ የዩናይትድ ስቴትስ ብሔራዊ የጤና ተቋም NIH ያወጣው ጥናት አመላክቷል። ከቅርብ ጊዜ ወዲህ በተለያዩ ማህበራዊ መገናኛ ዘዴዎች ላይ የሚሰሙ ዘግናኝ የጥቃትና ያስገድዶ መድፈር ዜናዎች ብዙዎችን ለጉዳዩ ትኩረት እንዲሰጡ አድርጓል። ከለላ ለልጆች የተሰኘው የህፃናት የወላጆችና የመምህራን መምሪያ አዘጋጅና መስራች ሰላማዊት ሙሴ ጥቃቶቹ አሁን ላይ እያገኙ የመጡት ትኩረት በጎ ቢሆንም ጥቃቶቹ ግን ድሮም የነበሩ ናቸው ትላለች።
ሁለት ነገሮችን ማንሳት የምንችል ይመስለኛል። አንደኛ ብዙ ንዴትና ቁጭት ፍርሃት ወዘተ አለ። ያ ጥሩ ነገር ነው። እንደዚህ አይነት ስሜቶች ናቸው ማህበረሰብን ይኖ ለለውጥ የሚያዘጋጁት። ሰዎች ችግር እንዳለ ሲገባቸው ነው መፍትሄ መኖር እንዳለበትም ማሰብ የሚጀምሩትና so necessarily ይሄ ስር ነቀል የሆነ ለውጥ ላያመጣ ይችላል። ግን at least ከግንዛቤ ከመፍጠር ሁኔታ አንጻር እንኳን ብዙ ሰዎች እንደዚህ አይነት ስሜት ሲፈጠርባቸው ጉዳዩን በጥንቅ ለማየት ትንሽ ጥረት ያደርጋሉና ሴቶች ጥቃት ጉዳይ ደግሞ በጣም ብዙ ጊዜ ይችላል የሚባል ጉዳይ ነውና ብዙ ሰው ለካውነታው ይሄ ነው ሊያስብለው ይችላልና በጣም በሚያሳዝን ሁኔታ እንደሰማናቸው አይነት እጅግ አስተቃቂ ወንጀሎች ሲፈጸሙ ነው ብዙ ጊዜ የሴት መብት ተሟጋቾች ፌሚኒስቶች መሳሰሉት ሲጮሁ ምናምን ይችላል ይባላሉ ያከበዳችሁ ነው ይባላሉ የመሳሰሉት። ግን ልክ እንደ አይነቱ ጉድ ሲሰማ ሁሉም ሰው አሃ ማለት ይጀምራል። በነገራችን ላይ አሁን እየተፈጠረ ያለው ነገር አዲስ ነገር እንዳልሆነ ማስተዋወስ አለብን።
የሴቶችና የወጣቶች የመወያያ መድረክ የሆነው የአዲስ ፓወር ሃውስ መስራች ሃና ለማ ጥቃት ምንድነው ስለሚለው በማህበረሰብ ውስጥ ያለው ግንዛቤ ያልዳበረ መሆኑን ትገልጻለች።
ብዙ ጊዜ ጥቃት ሲባል በቃ አስገድዶ መድፈር ላይ ነው በብዛት ትኩረቱ ያለው። ግን አስገድዶ መድፈርን የሚያበረታቱ ጥቃቅን የሚመስሉ ነገር ግን ወደዛ የሚወስዱ ብዙ አይነት ጥቃቶች አሉ። በቤት ውስጥ ሴት ልጆቻችንን ወንድ ልጆቻችንን ምን ይያለ ነው ያሳደግን ያለ ነው ሴቶች ጥቃት ደረሰብን ሲሉን ልጆቻችን እህቶቻችን እናስተባብላለን ነው ሴት ነሽ ወንድ ነህ ይያለ ምን ተፋፍላቸው ነገሮችስ አሉ ወይ? ለከቱ ምን እንደዚህ ትንንሽ እንደምት ቃላት መሰንዘር ከቤት ሲወጡ ያሉ ለከፋዎችን አስተናግደው ሲመጡ ምን ላቸው ነገሮች ምንናቀልላቸው ነገሮች ናቸው በኋላ ላይ ተደራርበው ለተለቅ ጾታ የጥቃቶቹ የሚዳርጉት። ለዛ ከቤተሰብ ጀምሮ ትኩረት መሰጠት አለበት እነዚህ ነገሮች ድያስባለው ዘላቂ መፍትሄ ለማምጣት። ሁለተኛው ደግሞ በአካባቢያችን የሚደርሱ ጥቃቶችስ ሴቶችና ህጻናት ላይ ጥቃት ሲደርስ ምንድነው የኛ ምናደርገው ተግባር ከዛ ቀጥለን ምን ይመስላል የሚለው በጣም ራሳችንን መገምገም አለብን ድያስባለው። እኛ ወደ መጀመሪያ አካባቢ እንደ አዲስ ባህስ ትኩረት ሰጥተን ወጣት ሴቶችን የሚያጋጥሟቸውን ነገሮች በመናይበት ጊዜ በተለይ በከተሞች ላይ ለከፋ በጣም ከባዱ ነገር ነውና ይሄ ለከፋ ግን በቃላት ብቻ ማያቆምበት ጊዜ አለ። የመጎንተል፣ የመማታት፣ የመመላለስ በጣም ብዙ አይነት የመደብደብ ጥቃት የሚያደርሱበትም ጊዜዎች አሉና እነዚህ ነገሮች ሲደርሱ ወጣት ሴቶችን በመናናጥራቸው ጊዜ ማህበረሰባቸው ላይ አካባቢያቸው ላይ ያሉ ሰዎች ላይ የመተማመን እድላቸው በጣም ዝቅተኛ ነው። ምክንያቱም አንቺ ሴት አይደለሽ እንዴ ዝም ብለሽ ለምን አትሄጂም የሚላቸው ሰው ይበዛል። ወይም ዝም ብላቸው የሚያልፍ ሰው ይገባታል ብሎ አምኖ የሚያልፍ ሰው ይበዛል።
ብዙዎች ኢትዮጵያ ውስጥ በጥቃት ፈጻሚዎች ላይ የሚሰጡ የቅጣት ውሳኔዎች ይላሉ በመሆናቸው ወንጀሎቹ እየተባባሱ መሄዳቸውን የሚያነሱት ጉዳይ ነው። በዚህ ሐሳብ ሁለቱም እንግዶቻችን ቢስማሙም በዋናነት ግን ትኩረት ሊሰጥ የሚገባው የማህበረሰብ ግንዛቤና ውይይት መሆኑን አጽንኦት ሰጥተውበታል። በቅድሚያ ሰላማዊት ሙሴ
ባለው የፍርድ ሂደትም ላይ ሆነ የተያዘበት መንገድ የመሳሰሉት ድይኖች አንዳንዶቹ ገና መጨረሻው ላይ ያልደረሱ ቢሆንም ብዙ ተቃውሞ አለ። ሁላችንም ብንሆን ነው በጣም ማክሲመም የሆነው ቁጣት እንዲሰጥ ለመቀጣጫ እንዲሆን ነው ሌላ እንደዚህ አይነት ነገር እንዳይፈጠር የመሳሰሉት እነዛን ነገሮች እንፈልጋለን ሁላችንም። በርግጥ የህግ ባለሙያ ስላልሆንኩኝ እዚህ ላይ ብዙ ላልል እችላለሁኝ፣ ግን ብዙ ጊዜ ህግ ባለሙያዎች የሚያነሷቸው ነገሮች ምንድነው? አንደኛ ህጉ ላይ ከተቀመጠው ውጪ ከዛ ባለፈ ልንወጣ አንችልም ነው አይደለ? አሁን ለማክሲመም ስንል ለምሳሌ የሞት ቁጣት ነው። የሞት ቁጣት ብይን ብዙ ጊዜ አይተላለፍም። ቁጣቱ ያ ቢሆን ራሱ ብዙ ጊዜ በእድሜ ልክ የሚቀየርበት ሁኔታ ነው መሰለኝ ያለው። ግን አይ ቲንክ ለኔ ከዛም በልጦ የሚታየኝ ምንድነው ታራሚዎች በእንደዚህ አይነት ወንጀል የታሰሩ ሰዎችን እስር ቤት ከገቡ በኋላ ዩኖ 20 አመት የሚሆን 25 አመት የሚሆን የተፈረደባቸውን ጊዜ በቃ እስር ቤት ተቀምጠው ራሳቸውን ገምግመው ራሳቸው አስበው አሃለካ ጥፋተኛ ነበርኩኝ ብለው እንዲወጡ ነው ኤክስፔክት የምናደርገው ወይስ ሌሎች የመማሪያ መንገዶች አሉ ወይ? እነዚህ ሰዎች ያጠፋቸው ጥፋቶች በእውነትም ጥፋት እንደሆኑና ደግሞ እንዳያረጓቸው ሊያስተምሯቸው የሚችሉ የተለያዩ መንገዶች አሉ ወይ?
ማህበራዊ መገናኛ ብዙሃን የተደበቁ እውነቶች ብርሃን እንዲያገኙ አድርገዋል የምትለው ሀና ስለ ጥቃትና ስርዓተ ጾታ ወጣት ወንዶች ከልጅነታቸው አንስቶ መማር አለባቸው ትላለች።
እኛ በብዛት ወጣት ወንዶች ላይ ትኩረት እናደርጋለን። በጣም በቀላሉ የምንሰጣቸውን እውቀቶች ለመቀበል ዝግጁ የሆኑ የማህበረሰባችን ክፍል ናቸው ብለን ስለምናስብ ወጣቶች በእነሱ ግሩፖች ላይም ደግሞ በምንሰራበት ጊዜ ነፃ ውይይቶችን ፋሲሊቴት ማድረግ ትልቅ ትርጉም ያመጣል ብለን እናስባለን። መወያየት ያስፈልጋል ነው ከሴቶች ጋር። የሴቶችን ብቻ ኃላፊነት አይደለም የወንዶችም የራሳቸውም ኃላፊነት ነው። ሴቶች ጋር ቀርቦ ምንድነው የምታሳልፊው? ምን አይነት ጥቃት ደርሶብሻል? በምን መልኩ ነው እኔ እንደ ወንድ ምን ማድረግ እችላለሁ እነዚህ ነገሮች እንዳይፈጠሩ የሚለው? ምክንያቱም ከምናስበው በላይ ሴቶች ወጣቶችን ቢናግሩንም ባይነግሩንም እነዚህ ጥቃቶች ኢትዮጵያ ውስጥ አንድ ሴት ስትኖርች ድረስ በሆነ መልኩ ኤክስፒሪየንስ አርጋቸዋለች። የማመን ያለማመን ጉዳይ ነው ያን ነገር ኮሚኒኬት ማድረግና አጋር መሆንን ማሳየት አለባቸው ወንዶች ቢያስባሉ በእነዚህ ሁኔታዎች ላይ። እና ጥቂት ሴቶች ላይ ብቻ የሚፈጸም ጥቃት ነው ብለው ማሰብ ማቆም አለባቸው። ሴቶችን እንደ ጥፋተኛ እነዚህ ጥቃቶች ሲፈጠሩ አድርገው መውሰድ ካቆሙ ሴቶችም ለውይይት የራሳቸውን ገጠመኝ ለማጋራት በጣም ዝግጁ ይሆናሉ ቢያስባሉ።
በተመሳሳይ ሰላም ሙሴም ሴቶችና ህጻናት ላይ የሚደርሱ አስገድዶ መድፈርና እንዲሁም የቤት ውስጥ ጥቃቶች በዘላቂነት መፍትሄ የሚያገኙት ህጻናትና ታዳጊዎች ላይ መስራት ስንችል ነው ትላለች።
በተለይ ከህፃንነት ጀምሮ ይሄን ነገር እንዴት ግንዛቤ እናዳብር በተለይ ደግሞ ህፃናት ወንዶችን ጨምሮ ስንል ሁለቱንም ወንዶችንም ሴቶችንም በደንብ አድርገን ማጠቃለል አለብን ብያስባለሁ። ወንዶችን በተለይ የምንለው ምክንያቱም ነው አድገው እንደዚህ አይነት ጥቃት ሲፈጽሙ እናያቸው ወንዶች ናቸው በብዛት። ያ ነገር ከየት ነው የሚጀምረው ለምንድን ነው የደረስነው የሚለውን ወደ ኋላ ተመልሰን ማየት መቻል አለብን እና የምናሳድግበትን መንገድ መቀየር አለብን። በጣም በቀላሉ ለምሳሌ እንቢ ማለት እንቢ ነው የሚለውን መማር ማስተማር መቻል አለብን። ስለ ፍቃድ ማስተማር መቻል አለብን። እንቢ መባል መሸነፍ እንዳልሆነ ማወቅ መቻል አለብን። በተመሳሳይ ደግሞ ሴቶቻችንን ደግሞ እናሳድግ። እነዚህ አይነት ነገሮች ሲፈጠሩ ብዙ ጊዜ የማይታወቅበት ካለፈ በኋላ የሚታወቅበት ጊዜ አለ። ኦ ለካ ይሄ ነገር እንደዚህ አድርጎ ነው ለካ ተጽዕኖ የፈጠረብኝ እያልን ካለፈ በኋላ የምናስታውሳቸው ነገሮች አሉ። ጉዳዩ በሰዓቱ ጥቃት ስላልሆነ ወይ ትንኮሳ ስላልነበር አይደለም። ቋንቋው የለንም አናውቅም። እና ይህንንም ማስተማር መቻል ነው። ቋንቋ መስጠት ለሁሉም ይሄ ነገር ልክ አይደለም ብሎ መናገር መቻል አለብን። በልጅነት እድሜ ስናስበው ደግሞ ልጆች ልክ ባልሆነ ሁኔታ ማንም ሰው ቢያናግራቸው ቢነካቸው ቢያሳያቸው ነው እንትንም ራሱ ይሄ ያልተገቡ ልቅ የወሲብ ፊልሞች ምናምን አይነት ነገሮችን ማሳየት ምንም አይነት ኮንተንት ፎቶም ይሁን ምን ይሁን አካልም ሆነ በፊልም የተቀረጹ ነገሮች በፎቶ የተቀረጹ ነገሮችን ማሳየት ተገቢ አይደለም። እንደ ትንኮሳ ነው የሚቆጠረው ያ ሁሉ ነገርና እነዛ ነገሮች ልክ እንዳልሆኑ ለልጆች በሚገባቸው ቋንቋ ማስተማርና ማሳየት መቻል አለብን። ሶ ያ ሲሆን ከዛ ጊዜ ጀምሮ እነዛን ግንዛቤዎች እየጨመሩ እያዳበሩ ይሄዳሉ።
የኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስቴር በነሐሴ 11 2016 ዓ.ም የህፃናት መብትን በማስጠበቁ ረገድ በአሰቃቂ ሁኔታ ተደፍራ የተገደለችውን ህፃን ሄቨን ላይ ለደረሰው ኢሰባዊ ወንጀል ሀዘኑን ገልጾ የህፃናት ጥቃትን ለመከላከል በተለየ መልኩ የፖሊሲ አቅጣጫዎች እንዲቀመጡና ስርዓቶችን በመዘርጋት የሚፈጸሙ ጥቃቶች የሚመዘገቡበትና ተገቢ የሆነ ሁሉን አቀፍ አገልግሎት እንዲገኝ የሚደረግበት የህፃናት የመረጃ አያያዝ ስርዓት እንዲዘረጋ የቅንጅት ስራዎች እንዲጠናከሩ እያደረኩ ነው ሲል በፌስቡክ ገጹ ላይ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን እናመሰግናለን። ቀጣዩ ዘገባ ደግሞ ኤምፖክስ በብሩንዲ ለትምህርት በደረሱ ህጻናት ላይ የፈጠረውን ስጋት ያስቃኘናል። በብሩንዲ እድሜያቸው ለትምህርት ከደረሱ ከ5 እስከ 19 ዓመት ከሆናቸው ህጻናትና ታዳጊዎች መካከል 33% በሚሆኑት ላይ የኤምፖክስ ምልክቶች መገኘቱ ለመርጪው የትምህርት ዘመን የተዘጋጁ ባሉ ወላጆች ላይ አዲስ ስጋትን ደቅኗል ሲል የተባበሩት መንግስታት ድርጅት የህጻናት አድን ድርጅቱ ዩኒሴፍ አስታውቋል። ዘገባው የአስፊት ፕሬስ ነው። አስማማዋየ ነው ያሰማናል።
በቡሩንዲ በቅርሙ አጠራሩ የዝንጀሮ ፈንጣጣ በመባል ይታወቅ የነበረው የኢምቦክስ በሽታ እድሜያቸው ለትምህርት ከደረሰ ከ5 እስከ 19 ዓመት የሆናቸው ህጻናት መካከል 33% በሚሆኑት ላይ ምልክት መታየቱ ለቀጣዩ የትምህርት ዘመን ልጆቻቸውን እያዘጋጁ ላሉት ወላጆች አዲስ ስጋትን ደቅኗል። በተባበሩት መንግስታት የህፃናት መርጃ ድርጅት በምጻሩ ዩኒሴፍ በሚታገዝ የኢምቦክስ በሽታን በሚያክም ክሊኒክ ልጇን ልታሳክም የመጣችው የሁለት ልጆች እናት የሆነችው ፕሪሚቲቭ ሊቪታንጋ ስለ ሁኔታው ተከታዩን ትላለች።
ጄዌ ንጋንዳ ማጄ ኢንቪዚረንጋት ቪ ኩቬራ ኡጋምበ ነራዛኝ ሙዋና ዋምበሬ ሙቶይ ውዩ እንዳሽካንጋሃ
ከሁለት ሳምንት በላይ ሆስፒታል ቆይተናል። ልጄን ወደ ጤና ጣቢያው ለመውሰድ ሞከርኩኝ፣ ነገር ግን ሊያክሙት አልቻሉም። በአካባቢው ያሉ ጎረቤቶች ወደዚህ ክሊኒክ እንድመጣ ጠቆሙኝና መጣሁ። ልጄ በጠና ታሞ ነበር። የክሊኒኩ የጤና ባለሙያዎችም የሚችሉትን ሁሉ አደረጉለት፣ እናም በፍጥነት ተሻለው። እንዳለመታደል ሆኖ ከሶስት ቀናት በኋላ ታላቅ እህቱ ተመሳሳይ ምልክቶች ስለታዩባት አሁንም ተመልሼ መጣሁ።
በቡሩንዲ የመጀመሪያው ኢምፖክስ በሽታ የተያዘ ሰው ከተገኘበት እንደ አውሮፓውያን አቆጣጠር ሐምሌ 25 2024 አንስቶ እስካሁን 564 ሰዎች በበሽታው መያዛቸው ሪፖርት ተደርጓል። ከነዚህ መካከል 62.9% የሚሆኑት እድሜያቸው ከ19 ዓመት በታች የሆኑ ህጻናት ናቸው። የበሽታው ምልክት የታየባቸው ደግሞ ከ1576 በላይ ናቸው። ከአጠቃላይ 49 ከሚሆኑ የአገሪቱ የጤና ወረዳዎች መካከል በ34ቱ ከ1774 በላይ የማንቂያ ምልክቶች የታዩ ሲሆን ከጤና ወረዳዎች መካከልም 3ቱ በቡጅምብራ የሚገኙ የወረርሽኙ ዋነኛ ማዕከል ናቸው። አጠቃላይ በዚህ ዓመት እስካሁን በበሽታው ከተያዙና ከተጠረጠሩ 22,000 ሰዎች መካከል ከ60% በላይ የሚሆኑት እድሜያቸው ከ15 ዓመት በታች የሆኑ ህጻናት መሆናቸውን ዩኒሴፍ ያወጣው መረጃ ያሳያል። ዶክተር ፊደል ሲሻዮ በዩኒሴፍ በሚታገዘው ሉል ሉዊስ ሩዋጎሬ ክሊኒክ የሚሰሩ የህክምና ባለሙያ ናቸው።
La première mesure ça a été donc d'aménager les deux blocs.
በበሽታው የተያዙና የተጠረጠሩትን እየተቀበልን ስለነበር የመጀመሪያው ስራችን ይህንን ቦታ ማዘጋጀት ነበር።
ቦታውን በበሽታው የተያዙትንና የተጠረጠሩትን በተለያየ ስፍራ እንዲሆኑ በሚያስችል መልኩ አደራጀን። በተጨማሪም ከኤምፖክስ ጋር የተገናኙ ጉዳዮች ላይ የሚሰሩ ዶክተሮችና ነርሶች ከሌሎች ክፍሎች በማሰባሰብ ቡድን አቋቁመናል። ህክምናውን ወስደው ጤናቸው የተሻሻለ ታካሚዎችን ከዚህ እንዲወጡና ቢያንስ ለሶስት ሳምንታት ራሳቸውን አግልለው እንዲቆዩ እንመክራለን።
ብሩንዲ ጨምሮ በትድስ አፍሪካ ሀገራት በተስፋፋውና በአሁኑ ወቅት የጤና ቀውስ እየጨመረ ያለውን የኢምፖክስ በሽታ ለመከላከል የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ተጨማሪ 58.8 ሚሊዮን ዶላር ጠይቋል። ይህም ስርጭቱን ለማስቆም ህፃናትን ለመጠበቅና ያስፈላጊ አገልግሎቶች ቀጣይነትን ለማረጋገጥ የሚውል ነው። የጤና ባለስልጣናትና አጋሮችን በማስተባበር ክትባትን ማስተዋወቅ፣ ቁጥጥርን ማሳደግና የአእምሮ ጤና ድጋፍ መስጠትንም ይጨምራል። በሽታውን ተከትሎ የሚከሰት መገለል ለመከላከል በገለልተኛ ማዕከላት ውስጥ ያሉ ቤተሰቦችን ለመደገፍና እንደ ትምህርትና የጤና አጠባበቅ ያሉ ወሳኝ አገልግሎቶችን ለማዳረስ እየሰራ መሆኑንም ዩኒሴፍ ገልጿል። በአሶሺየትድ ፕሬስ ለተዘጋጀው ዘገባ አስማማየ ነው፣ ዋሽንግተን ዲሲ።
ክብራትና ክብራን ለፕሮግራሞችን አስተያየት ካላችሁ የምታገኙበትን መንገድ እናስተዋውቃችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮች፣ አሁን የምሽቱን ዋና ዋና ዜናዎች በአጭሩ ላስታውሳችሁ። የግብፅ ፕሬዚደንት አብደልፋታህ አልሲሲ የጋዛው የሰላም ድርድር ተጠናክሮ ይቀጥላል ሲሉ ተናገሩ። የግብፁ መሪ ዛሬ ረቡዕ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ድርድሮቹ እንዲያንሰራሩ ለማድረግ ስለሚቻልበት መንገድ ተወያይተዋል። የሄዝቦላ አባላት በያዟቸው ኤሌክትሮኒክ የመልእክት መቀበያዎች ፔጀሮች እንዲፈነዱ ያደረገች እስራኤል ነች ሲሉ ሄዝቦላህ እና የሊባኖስ መንግስት ወንጅለዋታል። የትላንት ማክሰኞ በደረሱት ፍንዳታዎች 2 ህጻናትን ጨምሮ ቢያንስ 12 ሰዎች ሲገደሉ ሌሎች ወደ 2800 የሚሆኑ ቆስለዋል። የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው እሁድ የግድያ ሙከራ ከተደረገባቸው በኋላ ትናንት ማክሰኞ ለመጀመሪያ ጊዜ ወደ ምርጫ ዘመቻቸው ተመልሰዋል። መርማሪዎች እስር ላይ ስላለው ተጠርጣሪ የበለጠ ለማወቅ ጥረት በማድረግ ላይ ናቸው። ናይጄሪያ አጎራባቿ ካሜሩን ከትላልቆቹ ግድቦቿ አንዱ የያዘውን ውሃ እንደምትለቅ ማስታወቋን ተከትሎ የጎርፍ መጥለቅለቅ ስጋት እንደፈጠረባት ተናግራለች። ካሜሩን በቅርቡ በምዕራብና ማዕከላዊ አፍሪካ በጣለው ከባድ ዝናብ የተነሳ የግድቡን ውሃ መልቀቅ እንደምትጀምር ያስታወቀች ሲሆን የናይጄሪያ የውሃ ጉዳዮች መስሪያ ቤት 11 ግዛቶች ጎርፍ መጥለቅለቅ እንደሚያሰጋቸው አመልክተዋል። የዩናይትድ ስቴትስ ካናዳና አውስትራሊያ ዛሬ ረቡዕ በኢራን ባለስልጣናት ላይ ማዕቀብ ጥለዋል። ባለስልጣናቱ ማዕቀቡ የተጣለባቸው ከሁለት ዓመታት በፊት ሂጃቧን በተገቢው መንገድ አልተከናነበችም ተብላ በኢራን የሥነ ምግባር ፖሊስ ቁጥጥር ስር በዋለችበት ሕይወቷ ካለፈው ከማሳ ሚኒ ሞት ተከትሎ የተቃውሞ ሰልፎችን በማፈንና ሰዎችን በማሰር ተሳትፈዋል በሚል ነው።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምጽ VOA።
ክብራትና ክብራን የምሽቱ ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ አቀናበረልችልን ብራን ኃይሉ፣ የምሽቱ አናዘጋጅ ደረጀ ደስታ፣ ሳስተናግዳችሁ ያመሸሁት እንግዶልን። ነገ ምሽት እንገናኛለን።